ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሐሙስ በዋትሳፕ እና በፌስቡክ ተጻጽፈው ግልብጥ ብለው ኢየሩሳሌም ወጡ። ሰላማዊ ሰልፍ። ትላንትና ደግሞ ቴል አቪቭ የፖሊስ ጠቅላይ አዛዡ አባረሯቸው ሁለቱን
ደብዳቤዎች።
አዎ፣ ያ በቂ አይደለም፣ ለፍርድ መቆምና እስር ቤት መግባት አለባቸው።
ጸጋ ፋንታሁን መላኩ በኢየሩሳሌም የሚገኝ ራዲዮ ጣቢያ ያገለገለች ጋዜጠኛ ናት። ሁኔታውን አስመልክቶ የኢየሩሳሌሙን የቤተ እስራኤላውያን የተቃውሞ ቁጣና ሰልፍን አስመልክቶ ከገለጸች የተወሰደ ነው። ዝርዝሩ ዜናውን ተከትሎ በሚቀርበው የመጽሔት ክፍለ ጊዜ ይተነተናል። በዛሬ የዜና ዝግጅታችን ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን መድሎና ጭካን የሚያጣራ የመንግሥት ኮሚቴ በጠቅላይ ሚኒስትሩ መቋቋሙን፣ ጆን ኬሪ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ናይሮቢ የሚገኝ መሆኑን የሚመለከቱ ዜናዎች ይገኙበታል።
በትላንትናው ዕለት የተከበረውን የዓለም የመገናኛ ብዙሀን ነጻነት ቀን ተንተርሶ የተሰናዳ ቅንብር በዕለቱ አቢይ ርዕስ፣ ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም ከልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዛሬ ሰኞ ሚያዝያ 26 2007 ዓ.ም የምሽቱ አስተናጋጆቻችሁ ሶሎሞን አባተና
አሉላ ከበደ ነን። ከፕሮግራም አቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና።
ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎና የፖሊስ ጭካኔ የሚያጣራ የመንግሥት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተቋቋመ። የቤተ እስራኤላውያኑ ችግር መድኃኒት ሊፈለግለት የሚገባ ክፍት ቁስል ነው ሲሉም የእስራኤል ፕሬዚደንት ሩቨን ሪቭሊን ዛሬ አስታውቀዋል። ትናንት በሺዎች የሚቆጠሩ እስራኤላውያኑ የኢትዮጵያ አይሁድ በማዕከላዊ ቴል አቪቭ ለተቃውሞ አደባባይ ወጥተው አውራ ጎዳና ከዘጉ በኋላ ከፖሊስ ጋር ተጋጭተዋል። ፕሬዚደንት ሪቭሊን በዛሬው መግለጫቸው አላስተዋልንም፣ በቅርቡ በቅጡ አላዳመጥንም፣ እኛ እኮ እርስ በራሳችን ባይተዋር አይደለንም፣ ወንድማማች ነን፣ በኋላ ሁላችንንም ወደሚያሳዝነን ወይም ወደሚቆጨን ደረጃ ልንዘግጥ አይገባም ብለዋል። ዛሬም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከትውልደ ኢትዮጵያ ቤተ እስራኤል ማኅበረሰብ አባላት ጋር ዛሬ ተገናኝተው ተወያይተዋል። ችግሮቹና በደሎቹ እንዳይደገሙ ሊወሰዱ የሚገባቸውን እርምጃዎችም ይኸው ዛሬ የተቋቋመው ኮሚቴ ይተልማል ተብሏል። የተቃውሞ ሰልፎቹ የተጀመሩት ባለፈው ሳምንት የእስራኤል ፖሊሶች አንድ የደንብ ልብስ የለበሰ የኢትዮጵያ ዝርያ ያለውን የራሳቸውን ወታደር ሲደበድቡ የሚያሳይ ቪዲዮ ከወጣና ከተሰራጨ በኋላ ነው። እስራኤል ውስጥ ከ135,000 በላይ ትውልደ ኢትዮጵያ ቤተ እስራኤል ይኖራሉ። በመጽሔት ዝርዝር ይቀርባል።
በአሁኑ ወቅት ኬንያ ዋና ከተማ ናይሮቢ የሚገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የዛሬ 17 ዓመት በአሜሪካ ኤምባሲ ላይ የተፈጸመውን የሽብር ጥቃትና ከዚያም በኋላ የተፈጸሙ ግድያዎች ሰለባዎች ዛሬ ዘክረዋል። አገራቸው ሽብር ፈጠራን ለመዋጋት ለኬንያ የምትሰጠውን ድጋፍ እንደምትቀጥልም ቃል ገብተዋል። ኬሪ ለ1998ቱ ጥቃት ሰለባዎች በቆመው መታሰቢያ ላይ የአበባ ጉንጉን ባኖሩበት ስነ ስርዓት ላይ የሽብር ፈጣሪዎች ምንጊዜ የሚሸነፋሉ፣ ሀሳባቸው እንደ ከሸፈባቸውም ይቀጥላል። ሊከፋፍሉንና ፍርሃትን ሊነዙብን የሚያደርጉት ጥረት ምንጊዜም አይሰምርላቸውም፣ መጻዒው ጊዜም የነርሱ አይደለም ብለዋል ኬሪ።
በእርግጥ ሕንፃዎችን ሊያፈርሱ ይችላሉ፣ የምስኪን ሰዎችን ሕይወቶች ሊያጠፉ ይችላሉ አሉ ኬሪ። ሕይወትን የተሻለች እንድትሆን የሚያደርግ ግን ቅንጣት ፋይዳ አይፈጥሩም ወይም አይወጣቸውም። ኬሪ ዛሬ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ጎረቤት ሶማሊያ ውስጥ እየተንቀሳቀሰ ያለው አልሻባብ የደቀነውን ስጋት መጋፈጥ በሚቻልባቸው ሁኔታዎች ላይ መክረዋል። ሪፖርተራችን ፓም ዶንኪንስ ከናይሮቢ የላከችው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
የውጭ ጉዳይ ሚኒስትር ጆን ኬሪ ነሐሴ 7 በተባለ የመታሰቢያ ቦታ የአበባ ጉንጉን አኑረዋል። እንደ አውሮፓ አቆጣጠር በ1998 ዓ.ም በዩናይትድ ስቴትስ ኤምባሲ ላይ የተፈጸመውን ከ200 በላይ የሚሆኑ ሰዎች ያለቁበትን ለማሰብ የተሰራ መታሰቢያ ነው። ጥቃቱ በተፈጸመበት ወቅት በቦታው የነበሩ የኤምባሲው ሰራተኞች አብረዋቸው ነበሩ። ጆን ኬሪ የኬንያ ባለሥልጣኖችና የኤምባሲው ሰራተኞች በተገኙበት ባደረጉት ንግግር አልቃይዳን፣ አልሸባብን፣ ቦኮ ሐራምን፣ ዳዕሽን የመሳሰሉትና መሰሎቻቸው ባለፈው እንጂ በወደፊቱ ቦታ አይኖራቸውም ብለዋል። ወደ ኋላ ደግሞ ኬሪ ከፕሬዝደንት ኡሁሩ ኬንያታ ጋር በግል ተገናኝቶ ተነጋግረዋል። የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ከሚገኙባቸው ዋና ዋና የተቃዋሚዎች መሪዎች ጋርም በተናጠል ተገናኝቶ ተነጋግረዋል። ከተቃዋሚ መሪዎች ጋር ለመነጋገር ይሄዱ በነበረበት ወቅት ኬንያን ስለገጠሙት ተግዳሮቶች በበለጠ ለማወቅ እንዲችል ተቃዋሚዎች የሚሉትን በማዳመጥ ላይ አተኩራለሁ ብለው ነበር። ከተግዳሮቶቹ አንዱ የስደተኞች ጉዳይ ነው። ኬንያ በሶስት መጠለያ ሰፈሮች 600,000 የሚሆኑ ስደተኞችን ታስተናግዳለች። አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ባለሥልጣን የኬንያ መንግሥት ለተቀበላቸው ስደተኞች ያለውን የኃላፊነት ግዴታ እንዲፈጽም የውጭ ጉዳይ ሚኒስትሩ ጥሪ ሲያደርጉ እንደቆዩ ገልጸዋል። ኬሪ ይህን ያሉት የኬንያ ባለሥልጣኖች ብዙ ሶማሊያውያን የሚገኙበትን ሰፈር ለመዝጋት ከዛቱ በኋላ ነው።
መገናኛ ብዙሃን የሶማሊያውያን የሽብር ቡድን አልሻባብን አልሻባብ ብለው እንዳይጠሩ የሶማሊያ መንግሥት ጠየቀ። ይልቅ ቡድኑ ኡጉስ በሚል ምሕፃር እንዲጠራና በዚያው እንዲታወቅ መንግሥታቸው እንደሚፈልግ የሶማሊያ ብሔራዊ ስለላ አገልግሎት ኃላፊ ጀኔራል አብዱራህማን ቱራሬ ከቪኦኤ ጋር ዛሬ ባደረጉት ቃለ ምልልስ አስታውቀዋል። ምሕፃረ ቃሉ የሶማሊያን ሕዝብ የሚጨፈጭፍ ቡድን የሚል የሶማሊኛ መጠሪያ ነው። የሰሜን የስያሜውን መለወጥ የፈለጉት የአረብኛ ትርጉሙ ወጣቱ የሆነውን አልሻባብን የመሰለ ቆንጆ ስም ይህ የሽብር ቡድን እንዳይኖረው ወይም እንዳይታወቅበት አስበው መሆኑን ጀነራል አብዱራህማን አመልክተዋል። የአልሻባብን ስም ተላላፊ በሽታ አድርገው እንደሚቆጥሩት የጠቆሙት አብዱራህማን ይህንን ስም የሚጠራ ወይም በዘገባዎች ውስጥ የሚጠቀም የሚዲያ ውጤትም እንደ በሽታ አስተላላፊ ተውሳክ እንቆጥረዋለን ብለዋል።
የናይጄሪያ ሰራዊት በቦኮ ሐራም ታጣቂዎች ታግተው የነበሩ በርካታ ታዳጊ ሴቶችን ነጻ ለማውጣት መቻሉ ተዘግቧል። ታጋጆቹን ልጃገረዶች በማስለቀቁ ዘመቻ በፈንጂና በታንክ ተደፍጥጦ ሕይወታቸው ያለፈ መኖራቸውን በሕይወት የተረፉት ተናግረዋል። የናይጄሪያ መንግስት ያዋቀረው የብሔራዊ አስቸኳይ ዘመቻ ማስተባበሪያ ጽህፈት ቤት በእንግሊዝኛው ምህጻረ ቃል ኤንኢኤምኤ በትናንትና ዕለት እንዳስታወቀው 275 ታጋቾች በሰሜናዊ ናይጄሪያ ነጻ ወጥተው የሕክምና እርዳታና የስነ ልቦና ምክር አገልግሎት እየተሰጣቸው ነው። ሴቶቹ በአገሪቱ የመከላከያ ሰራዊት በተደረገው ታጋች ወይም የታጋች ማስለቀቅ ዘመቻ ወቅት አንዳንድ ሴቶች በጫካ ውስጥ ተደብቀው ሳለ ሰራዊቱ ሳያቸው በታንክ ተደፍጥጠው ሕይወታቸው ማለፉንና ፈንጂ ረግጠው የሞቱ ሴቶችም መኖራቸውን ገልጠዋል።
የቡሩንዲ ፖሊስ ዛሬ ዋና ከተማይቱ ውስጥ ሰልፍ በወጡ ተቃዋሚዎች ላይ ተኩሶ ሦስት ሰዎችን ገደለ። ሰልፈኞቹ የወጡት የፕሬዚደንቱን በድጋሚ መወዳደር በመቃወም ነው። በአስሮች የሚቆጠሩ መቁሰላቸውን እዚያው የሚገኙት የቪኦኤ ዘጋቢዎች ጠቁመዋል።
በሊቢያ በኩል ወደ አውሮፓ ለማቋረጥ ሲሞክሩ የነበሩ ፍልሰተኞች መካከል ባለፉት ጥቂት ቀናት ውስጥ ይህንን አስቸጋሪ መንገድ የሚወስዱ ሰዎች ቁጥር በእጅጉ ጨምረዋል። በቅርብ ቀናት ከ4800 ፍልሰተኞች በሕገ ወጥ አዘዋዋሪዎች ጀልባ ተሳፍረው ደቡባዊ አውሮፓ አካባቢ በሕይወት አድን የባህር ኃይል ሠራተኞች ከውሃ ወጥተዋል። የተረፉት ሰዎች ወደ ላምፔዱሳ ደሴት፣ ሲሲሊና ክላይቤሪያም ተወስደዋል ካላብሪያ ተወስደዋል። ቅዳሜና እሁድ የጣሊያን ባህር ኃይል ሰራተኞች በሕይወት ማዳን ስራ ተጠምደው ነው የሰነበቱት። ቅዳሜ ዕለት 3700 ሰዎችን ሲያተርፉ፣ ትናንት እሁድ በ16 ጀልባዎች ላይ የሰፈሩ ስደተኞችን ከባህር አድነዋል።
ዩናይትድ ስቴትሷ ቴክሳስ ግዛት ውስጥ ሐሳብን የመግለጽ ነጻነት ሥነ ሥርዓት ላይ በጥበቃ ጓድ ላይ የተኮሱና የተገደሉ ሁለት ሰዎችን ጉዳይ ፌዴራል ባለሥልጣናቱ እየመረመሩ ናቸው። በፖሊስ የተገደሉት ሰዎች ይዘዋት በነበረ መኪና ውስጥ በርካታ ጥይቶችና ሻንጣ መገኘታቸውን የቴክሳስ ፖሊስ መምሪያ ቃል አቀባይ ዶይ ሃርን ገልጸዋል። የጥበቃ ጓዱ በተተኮሰበት ጥይት እግሩ ላይ ተመትቶ ሆስፒታል መግባቱና ሕክምና ተደርጎለት መውጣቱ ታውቋል። ሥነ ሥርዓቱን ያዘጋጀው አሜሪካንን ማስለማቆሙ ተብሎ የሚታወቅና የአሜሪካ ሐሳብን የመግለጽ ነጻነት ተሟጋች የሚባል ድርጅት ሲሆን ነብዩ መሐመድን የሚመለከቱ ስዕላ ስዕሎችን ውድድርና ለአሸናፊውም የ10,000 ዶላር ሽልማት ለመስጠት አስቧል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ስለ ሁኔታው ማብራሪያ የተሰጣቸው መሆኑንና በቅርብም እየተከታተሉት መሆኑን የጠቆሙት የዋይት ሀውስ ቤተ መንግሥት ቃል አቀባይ ጃሽ ኤርንስት ጽንፈኞች የሚያስቀይም ነው ብለው የሚያስቡትን ሐሳብ ለአመፅ አድራጎታቸው እንደ ሰበብ ሲጠቀሙ ይህች አገር ብቸኛ አይደለችም፣ በመላው ዓለም እየተስተዋለ ነው ብለዋል። ኤርንስት እንዳሉት አንድም አይነት ሐሳብን የመግለጽ አድራጎት ለሁከት ተግባር ሰበብ ሊሆን አይችልም ብለው ነው ፕሬዚደንቱ የሚያምኑት።
በመቶዎች የሚቆጠሩ የሰሜን ምስራቅ ዩናይትድ ስቴትሷ ቦልቲሞር ከተማ ነዋሪዎች በከተማዋ የተጣለው የሰዓት እላፊ ገደብ እንዲነሳ በከተማዋ መዘጋጃ ቤት ፊት ለፊት ሰላማዊ ሰልፍ አካሄዱ። አንድ ጥቁር የከተማዋ ነዋሪ በፖሊስ ባልደረቦች ተደብድቦ ሕይወቱ ካለፈ በኋላ ቦልቲሞር በውከትና በሕዝባዊ ተቃውሞ ስትታመስ ነው የሰነበተችው። የከተማዋ ከንቲባ ስቴፈኒ ራውሊንግ ብሌክ የሰዓት እላፊውን ከአስፈላጊው ጊዜ በላይ የማራዘም ሀሳብ እንደሌላቸው ይህንኑ እርምጃ በወሰዱበት በትላንትና ዕለት አስረድተዋል። የከተማዋ ነዋሪዎች የሰዓት እላፊውን እንቅስቃሴዎችና በተለይ ንግድ ተቋማት ጎድቷል በማለት ነበር ጥያቄውን ያቀረቡት።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት የተከበረውን የዓለም የፕሬስ ነጻነት ቀን አስመልክቶ 3 ጋዜጠኞችን ባለፈው አርብ በቢሮአቸው ተቀብለው አነጋግረዋል። ፕሬዚደንቱ ከኢትዮጵያዊት፣ ከቪየትናማዊና ከሩሲያዊ ጋዜጠኞች ጋር ያደረጉት ውይይት በመገናኛ ብዙሃን ሚናና የጋዜጠኞች ይዞታ ዙሪያ ያተኮረ ነበር። ኢትዮጵያዊቱ ጋዜጠኛ ስመኝሽ የቆየናት ዝርዝሩን በአብይ ርዕስ ይዘነዋል። ለዜና የያዝነው ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አሉላ ከበደንን። አድማጮች አሁን ለቀዳሚው የዕለቱ አብይ ርዕስ
የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በትናንትናው ዕለት የተከበረውን የዓለም የመገናኛ ብዙሃን ነጻነት ቀን ለማሰብ ከዕለቱ ቀደም ብለው ባለፈው አርብ ማለት ነው 3 ጋዜጠኞችን በቢሮአቸው ተቀብለው አነጋግረዋል። ፕሬዚደንቱ ከአንዲት ኢትዮጵያዊት፣ ከቪየትናምና ከሩሲያዊ ጋዜጠኞች ጋር ያደረጉት ውይይት በመገናኛ ብዙሃን ሚናና የጋዜጠኞች ይዞታ ዙሪያ ያተኮረ ነበር። ሄኖክ ሰማእግዜር ዝርዝሩን ይዟል።
በሀገራቸው መንግስታትና የስልጣን ማዕከላትን ተጠያቂነት ለማሻሻል ከሰሩት ጋዜጠኞች መካከል የቪኦኤዋ ዘጋቢ ፋቲማ ትሊሶቫ፣ ኢትዮጵያዊቷ ስመኝሽ የቆየ እንደዚሁም የቪየትናሙ ዲዩ ካይ ከሚስተር ኦባማ ጋር ተወያይተዋል። ፕሬዚዳንት ኦባማ አርብ ዕለት ከጋዜጠኞቹ ጋር በተገናኙበት ወቅት እንዲህ ብለዋል።
ጋዜጠኞች ስለ ሀገራችን ሁኔታ እውነቱን እንድናውቅ ለእኛ ለዜጎች ስለ ኑሯችንና መንግሥቶቻችን መረጃ ያደርሱናል። ማኅበረሰባችን በዚህ መረጃ የተሻለ ይሆናል፣ ያበረታናል። ድምፅ ለሌላቸው ድምፅ፣ የፍትሕ እጦትና ሌሎች ግልጽ ያልሆኑ አሰራሮችን በማጋለጥ መሪዎቻችን እንደኔ ያሉትን ሁሉ ተጠያቂ እንድንሆን ይሠራሉ።
የመገናኛ ብዙሃን ለማኅበረሰብ እድገት ያላቸውን አስተዋጽኦ፣ ጋዜጠኞችና መረጃ አሰባሳቢዎች ያላቸውን ሚና አስመልክቶ ሚስተር ኦባማ በዝርዝር ገልጸዋል። ፕሬዚዳንቱን በአካል ካገኙት መካከል ኢትዮጵያዊቷ ስመኝሽ የቆየ በመስመር ላይ ይዘናታል። እንደምናመሸሽ ስመኝሽ።
እግዚአብሔር ይመስገን። እንደምናመሸሽ።
እንግዲህ ከጥቂት ወራት በፊት ኢትዮጵያ ውስጥ በመገናኛ ብዙሃን ነጻነት ዙሪያ የጋዜጠኞች መብትና ይዞታን አስመልክቶ ባደረግሽው እንቅስቃሴ ወከባ እንደደረሰብሽ ነው ፕሬዚዳንት ባራክ ኦባማ የገለጹት በወቅቱ። ከወራት በኋላ አሁን በዋይት ሀውስ ከፕሬዚዳንት ባራክ ኦባማ ጋር ለመወያየት በቃሽ። በቅድሚያ እንኳን ደስ ያለሽ።
አመሰግናለሁ።
ግን ትልቅ ኃላፊነት ነው ደግሞ የኢትዮጵያን ጉዳይ ለማስረዳት በተለይ መገናኛ ብዙሀን ነጻነትን፣ የጋዜጠኞች ይዞታን ለማስረዳት መጋበዝ። በምን ጉዳይ ላይ የተወያያችሁ ከፕሬዚዳንት ባራክ ኦባማ ጋር?
ለውይይቱ የተጋበዝንበት ዋነኛው ምክንያት የዓለም የፕሬስ ፍሪደም ዴይን ቀን በማስመልከት ነበር እና ዋናው የመወያያ ርዕሳችን የነበረው በየአገሮቻችን ያለው የሚዲያ ሲትዌሽን እንደሚመስል፣ በጋዜጠኞች ላይ የሚደርሰው ሪስፔክቱ ምን ይመስል እንደነበረ ከየራሳችን ኤክስፒሪንስ ተነስተን እንድናስረዳቸውና በዛ ዙሪያ ላይ የተወያየን የነበረው።
ስመኝሽ፣ እንግዲህ በኢትዮጵያ ጋዜጠኞችና የመገናኛ ብዙሃን ነጻነት ላይ የተደቀኑ ፈተናዎችን አስመልክቶ ከፕሬዚዳንቱ ጋር እንደተነጋገራችሁ ነው። እሳቸውም አንቺም የገለጽሽው የመገናኛ ብዙሃን ነጻነትና ጋዜጠኞችን የሚያፍኑ አሰራሮች ኢትዮጵያ ውስጥ የትኞቹ ናቸው? ምንድን ናቸው ፈተናዎቹስ?
እንግዲህ ኢትዮጵያ ውስጥ ሚዲያው በብዙ አቅጣጫ በተለያየ መልኩ ፈተና የበዛበት ሙያ ነው። ከዛ በበለጠ ደግሞ ከመንግስት የሚደርስበት ጫና በጣም ከፍተኛ ነው። በተለይ በአሁኑ ሰዓት ጋዜጠኝነት በጣም የሚያስፈራና በጣም ለመስራት የሚያስቸግር ሙያ ሆኗል። ይሄ ደግሞ ፖለቲካዊ እንትኑ በተጨማሪ የሚወጡት ህጎች ራሳቸው የማያሰሩና ጭራሽ ለባለሙያዎቹ አደገኛ ሁኔታን የሚፈጥሩበት ሁኔታ ነው ያለው።
እንግዲህ አብረዋሽ ከፕሬዚዳንት ባራክ ኦባማ ጋር የተወያዩ ሌሎች ሁለት ጋዜጠኞች አሉ። እነማን ናቸው? እስኪ አስተዋውቂን።
አንደኛዋ ከራሽያ የመጣች ጋዜጠኛ ነች። ቅድም እንደጠቀስከው በቪኦኤ የምትሰራ ናት።
ፋቲማ ትሎሶራ ትባላለች። እሺ።
አዎ። ሁለተኛው ደግሞ ከቪትናም የመጣ ነው።
ዲዩካይ።
አዎ። ኦንላይን ሚዲያ ላይ በመጻፍ ነው በደንብ የሚታወቀው እና በሳምንታት በእስር ያሳለፈ ብሎገር ነው።
እንግዲህ ከፕሬዚዳንቱ ጋር በስፋት ነው የተወያየሽው። ፕሬዚዳንት ባራክ ኦባማ ስለ እያንዳንዳችሁም የተናገሩት አለ። እስኪ ስለ አንቺ ያሉትን እናድምጥ።
And finally we have Lily Mengesa is from Ethiopia. She helped to shine a light on the outrage of child bribes. After her advocacy for a free press, she was harassed and detained. Today she is with the National Endowment for Democracy.
እንግዲህ ፕሬዚዳንቱ ሊሊ መንገሻ ብለው ነው ያስተዋወቁሽ። በእርግጥ በዚህም የምትታወቂበት ስምሽ ነው ስመኝሽ የቆየ። በኢትዮጵያ እንግዲህ የጋዜጠኝነት ስራሽን እንደዚሁም አልፎ የመገናኛ ብዙሃን ነጻነት ላይ ላደረግሽው ተሳትፎ ነው ፕሬዚዳንቱ እሱን አስመልክቶ ሲናገሩ የሰማነው። በኢትዮጵያ የመገናኛ ብዙሃን ነጻነት ዙሪያ ያለሽ ተሳትፎ ምን ይመስል ነበር? አሁን ያለው ሁኔታስ እንዴት ነው? ብዙዎቻችሁ ከሀገራችሁ እንደወጣችሁና በዚህ በዩናይትድ ስቴትስ መኖር እንደጀመራችሁ ሲገልጹ ነበር ፕሬዚዳንቱ።
እኔ በኢትዮጵያ ውስጥ እንግዲህ ወደ 10 ዓመት አካባቢ ነው ሚዲያ ላይ የሰራሁት። ለረጅም ጊዜ በጋዜጣ ላይ ነው በስት ነበረው። በተለይ በእንግሊዝኛ ጋዜጦች ላይ ነበር የነበረው። ሰብሳራን ኢንፎርመር የሚባል ጋዜጣ ላይ ወደ 5 ዓመት በላይ ሰርቻለሁ። ከዛ በኋላ ለትንሽ ጊዜ ከሀገር ወጥቼ ነበር ለኤክስቼንጅ ፕሮግራም። ከተመለስኩ በኋላ ደግሞ ፍሪላንሰር ሆኜ ከተለያዩ የውጭ ሚዲያዎች ጋራ በተራ ቆይቻለሁ።
እንግዲህ ከፕሬዚዳንት ባራክ ኦባማ ጋር ሶስታችሁም በግል ተወያይታችኋል። በተለይ የአገራችሁንና የአህጉራችሁን የመገናኛ ብዙሀን ነጻነት፣ የጋዜጠኞች ይዞታን አስመልክቶ በዚህ ውይይታችሁ ወቅት እንግዲህ በተለይ ኢትዮጵያን እንኳ ብንመለከት አንቺ የመጣሽበትን ለዩናይትድ ስቴትስ አጋር የሆነች አገር ነች። በእርግጥ በሰብአዊ መብት ይዞታዋ የዩናይትድ ስቴትስ መንግስት በሚያወጣቸው ዘገባዎች በሂስ የሚጠርባት ቢሆንም ከዚህ በፊት ደግሞ የተለያዩ የኦባማ አስተዳደር ባለስልጣናትም እንደዚሁ በኢትዮጵያ ያለውን የዴሞክራሲ እመርታ እንደዚሁም ደግሞ ወደኋላ መንሸራተትን በየጊዜው ሲወያዩበት የቆየ ጉዳይ ነው። ፕሬዚዳንቱ ምን አሉሽ እንደው በዚህ አስመልክቶ ባደረጋችሁት ውይይት ላይ?
እንዳልከው ፕሬዚዳንቱ በውይይታችን ወቅት ይህንን ጠቅሰው አንስተውታል። ከሁላችንም ሀገሮች ጋር ከራሽያም ከቪትናምም ከመጣንባቸው ሀገሮች መንግስታት ጋራ በተለያየ ደረጃ ግንኙነት አላቸው። የውጭ ጉዳይ ፖሊሲዎቻቸውንም በዛ ደረጃ ያራምዳሉ። ግን በዛ እኩል በተያያዘ ደረጃ ደግሞ የሰብአዊ መብትና ሚዲያ ነጻነትን አስመልክቶ የሚደረጉ ጥሰቶችም እኩል ለእኩል መንግስታቸው እንደሚያሳስባቸው መግለጽ እንዳለባቸው፣ እነዚህ ጥሰቶች መቆም እንዳለባቸው፣ የአሜሪካ መንግስት ድምፁን ማሰማት እንዳለበት እና ከእነዚህ ጥሩ በተለይ ጥሩ ግንኙነት ካላቸው ሀገሮች እንደ ኢትዮጵያ ካሉት ሀገሮች ጋር ያላቸውን ጥሩ ግንኙነት ተጠቅመው እነዚህን ጫናዎችም ማስቀረት እና እንዲቀረፍ ማድረግ የሚችሉባቸውን መንገዶች መፍጠር እንደሚገባቸው ካነሷቸው ሀሳቦች መካከል አሉ።
ባለፈው አርብ ዕለት ከፕሬዚዳንት ባራክ ኦባማ ጋር ከተወያዩ 3 ጋዜጠኞች መካከል ኢትዮጵያዊቷ ስመኝሽ የቆየነች አስተያየቷን የሰጠችን። በጣም አመሰግናለሁኝ ስመኝሽ።
እኔም አመሰግናለሁ።
የምሽቱን አብይ ርዕስ ነበር አድማጮች የተከታተላችሁት። አሁን ወደ መጽሔቱ የትንታኔ ርዕስ እንሻገራለን። ኢየሩሳሌም ውስጥ በቤተ እስራኤላውያን የተቀሰቀሰው ተቃውሞ ወደ ዘር ጥላቻ ተቀይሮ ህዝባዊ አመጽ ማስነሳቱ ተዘገበ ይላል። የአሜሪካ ድምጹ ሮበርት በርገር ከኢየሩሳሌም የዘገበውን ይህንን ዘገባ መንሽ አድርጎ አዲሱ አበበ ወደ ኢየሩሳሌም ስልክ ደውሎ ካንዲት የራዲዮ ጣቢያ ዋና አዘጋጅ ጋር ተወያይቷል። ቀጥሎ ይቀርባል።
የአመጹ ዋና መንሻ በውትድርና ያገለገለ አንድ ቤተ እስራኤላዊ ምስክሮች እንደሚሉት በጥቁርነቱ ብቻ በነጭ ፖሊሶች ያለ አግባብ መደብደቡና ለእስር መዳረጉ ነው። ባለፈው ሐሙስ ታዲያ ኢየሩሳሌም ውስጥ ምድር ቀውጢ ትሆናለች በጥቁሮች ቤተ እስራኤላውያንና የነርሱን ዓላማ በሚደግፉ እስራኤላውያን። ትናንት እሁድ ደግሞ ቴል አቪቭ ውስጥ ተደርጎና ታይቶ በማያውቅ ሁኔታ አያሎን የሚባለው ትልቁ የቴል አቪቭ ጎዳና እስኪዘጋ ድረስ በሰልፈኛ ከተማዋ ተናወጠች። የዚህ ሁሉ ዋነኛ ምክንያት ምንድን ነው? ቤተ እስራኤላኑ ለምን ተቆጡ? ሰሎሞን ሽሞን የተሰኙት የመብት ተሟጋች እንደሚሉት ትግስታችን አለቀ፣ ዘረኝነት ያብቃ ነው መልእክቱ።
በቃ ትግስታችን አልቋል ነው ሁላችንም የምንለው። ይህ ነገር በየጊዜውና በየቦታው እየተፈጸመ ነው። አሁን ግን ይብቃ። እኩልነት እንሻለን፣ ነጻነት እንፈልጋለን።
ጸጋ ፋንታሁን መላኩ በሙያዋ ጋዜጠኛ ነች። ኢየሩሳሌም ውስጥ ቀድሞ የአማርኛና የትግርኛ ፕሮግራም ኃላፊ እንደነበረች ገልጻልኛለች። በአሁን ሰዓት ግን ከኃላፊነት ትታ በሙያው ላይ ብቻ በማትኮር ለዶክትሬት ድግሪዋ እየሰራች ጋዜጠኝነቱንም አልተውኩም ብላኛለች። ጸጋን ለጊዜዋ አመስግኜ ለመሆኑ ምንድን ነው የዚህ ሁሉ መነሻ በሚል ነበር ወደ ውይይቱ የመራኋት።
ምን ሆነ መሰለ፣ አንድ በእስራኤል ሀገር ብሔራዊ ውትድርና ማገልገል ግዴታ ነው እና አሁን አንደኛ ልጅ ወታደር ነው። መለዮ እንደለበሰ ወደ ቤቱ በሳይክል ሲሄድ
ኢትዮጵያዊ የእኛ ልጅ ስትኝ ኢትዮጵያዊ ማለትሽ ነው?
አዎ ኢትዮጵያዊ ማለት ነው። ወደ ቤቱ ሲሄድ ቤቱ አካባቢ ከሳይክል ወርዶ በእጁ እየገፋ በአንድ እጁ ደግሞ ስልክ ያወራል። አሁን ፖሊሱ ወደዛ ሄድ ምናምን ሲለው ምንድን ነው ነገሩ ብሎ ይጠይቀዋል። ሲጠይቀው ያን ፖሊስ እንዴት ልበልክ፣ እንደገና አንዱ ጋር ተጨምረው ቅጥቅጥ አድርገው ደበደቡት።
ለምን ጠየቅክም ብለው።
አዎ መለዮ ለብሶ እኮ ነው ታውቃለህ። አሁን ይደበድቡታል። እሱ ይልቁን ይገርመሃለኝ፣ ከዚህ ሀገር ከመጣ 7 ዓመቱ ነው። የ20 ዓመት ልጅ ነው ገና። ጥንካሬው አጠቃቸው ፊዚካሊ። ግን
ይገርማል።
ወደ ኋላ እጁነን አስተኝተው መሬት ላይ ሊያስሩት ቢሉ ገለባብጧቸው ሄደ። ከዛም ሌሎች 2 ተጨመሩና አሁን ከዛ ነገሩ አበቃ። ፖሊስ ጣቢያ ወሰዱት። አሁን ፖሊስ ጣቢያ ወስዱና ምን ይላሉ? ስራችን አላሰራን ብሎ ደበደበን። አሁን እንደዛ በሚባልበት ጊዜ ስራችን አላሰራን አለ ብሎ ካልተባለ በእስራኤል ሀገር እስር ቤት ነው የምትገባው። እንግዲህ እነሱ ናቸው እንግዲህ ብዙዎች ናቸው። እነሱ 4 ናቸው፣ ኋላም 2 ተጨመሩ፣ እሱ አንድ ብቻውን ነው። አሁን እንደዛ ሆኖ እያለ በአጋጣሚ ምን ይሆናል፣ እዛ አካባቢ ሲደበድቡትኝ የህንፃው የመኖሪያ ቤት ያለው ካሜራ አንስቶታል። አሁን ያን ካሜራ ያነሳ ሴትዮ ቤቷ ያንን ታወጣና ለወንድሙ ትሰጠዋለች፣
ለተደብዳቢው ወንድም።
አዎ ነጭ ነች። ሰጠውና እንዲህ የሆነውን ነገር ይሄ ነው ብላ ትሰጠዋለች። አሁን ያንን ቪዲዮ ካሜራ የተነሳውን አንድ ይሄ ቻናል ቱ ፌመስ ቴሌቪዥን ጣቢያ አለ፣ አንደኛ ሪፖርተር ልጅ አለ ኢትዮጵያዊ፣ ለሱ ይሰጠዋል። እነሱ በቴሌቪዥን ብሮድካስት ሆኖ ቀረበ። ያ ሲቀርብ ወዲያውኑ ልጁ ደግሞ ሌሊት ላይ አሞታል የደበደቡት እና አሞኛል ሁሉ ሲላቸው ሆስፒታል ይወስዱታል። ሆስፒታል ሲሄድልህ ደግሞ ከሆስፒታል ምን ያጋጥመዋል? እዛ ሆስፒታል ኢትዮጵያዊት ነርስ ታገኘዋለች። እንዴ አንተ አሁን እኮ ስለ አንተ ፕሮግራም ሳይቆይቼ እኮ ነው በቴሌቪዥን የደበደቡህን ትለዋለች። ምንድን ነው በቪዲዮ እኮ ተቀርጿል የደበደቡ ትለዋለች። እውነትሽን ነው? አዎ። ከዛ ታክሞ ወደ ጣቢያ ፖሊስ ጣቢያ ወስዱታል መልሰው። ከ24 ሰዓት በላይ አስራ ማቆየት አትችልም በፖሊስ። ወደ ፍርድ ቤት ሄደ። ፍርድ ቤት ቀኑ እንዲያራዝምልህ ማድረግ አለብን። አሁን ጠዋቱን ፍርድ ትቆማለህ የተባለ ይሄ በቴሌቪዥን ከቀረበ በኋላ የቪዲዮ ጠዋቱን ቤት ክን እምትሄድ ይሉታል። አሁን ይሄ ነገር ሲመጣል አሁን በየሌላ ቦታ የሚያጋጥማቸው ልጆች እንደዚህ በፖሊስ የተደበደቡ እዚህ የተወለዱ በሙሉ ሐሙስ በዋትሳፕ እና በፌስቡክ ተጻጽፈው ግልብጥ ብለው ኢየሩሳሌም ወጡ። ሰላማዊ ሰልፍ። አዎ። ከዛ ከፖሊስ ጋር ብጥብጥ። ከዛ በተጨማሪ ደግሞ ጠበቁልና ኦኬ ኢየሩሳሌም፣ ትላንትና ደግሞ ቴላቪቭ።
ትላንት እሑድ
ቴላቪቭ ሀገር በሀገሪቱ ሆኖ የማያውቅ ነገር ትልቅ ጎዳና አለ፣ አያሎን ይባላል። የቴላቪቭ ትልቁን ጎዳና ተዘጋ። ይሄ ነው ምልህ ያለው ነገር።
አሁን ምን ላይ ነው? በቃ በቴሌቪዥን ተነስቶ ነበር ልጁ ሲደበደብ። ያ ለፍርድ ቤት ይቀርባል? ፖሊስስ ምን አለ? ተደብዳቢው ልጅስ?
ወዲያውኑማ የፖሊስ ጠቅላይ አዛዡ አባረራቸው ሁለቱን
ፖሊሶች ደብዳቢዎቹን። እሺ።
አዎ ያ በቂ አይደለም እነሱ ለፍርድ መቆምና እስር ቤት መግባት አለባቸው እንደገና ካሁን በፊት ፖሊስ ደበደቡ የተባሉ ልጆች ፋይል የተከፈተባቸው አሉ በፖሊስ እና አሁን እንዳልኩ እንደዚህ አይነት ልጅ የደበደበን እንዳሉተኝ ይደበድቡና ያወስዷቸውና ፖሊስ ጣቢያ እነሱ ደበደቡን ይላሉ አሁን ይሄ ነገር ሁሉ መጣላት አለበት ተባለ የፖሊሱ ጠቅላይ አዛዥ ይሄ ነገር እንደገና ፋይል እንዲከፈት አደርጋለሁ አለ
አሁን ሰልፍ እየተካሄደ ነው በአሁን ሰዓት ወይስ ቆሟል
ዛሬ የለም ዛሬ ከፕራይም ሚኒስትሩ ጋር ግንኙነት ነበር
እሺ
ከናፍታኒያው ጋር
ከጠቅላይ ሚኒስትሩ ጋር ግንኙነት የሚያደርገው ዛሬ ወይስ የሚያደርገው ማን ነው
የተወሰኑ ግሩፖች ወጣቶችና ልጁ ወታደሩ የተደበደበው
አሃ አደረጉ ተገናኙ ወይስ ገና ነው
ተገናኝተዋል
ስለሱ የምታውቂው ነገር አለ እናንተ ወይም የዘገባችሁት አለ
ጠቅላይ ሚኒስትሩ እንዲህ አይነት ፖሊሶች በዙሪያችን መኖር የለባቸው እንደዚህ አይነቶች እናወጣለን ቀጣለን አንድም ሰው ህግ ከህግ በላይ የለም ይሄ ነው ጠቅላይ ሚኒስትሩ በኩል በናታንያሁ የተነገረው
ምናልባት እዛ ጠቅላይ ሚኒስትር ናታንያሁ ጋር ከሄዱት ሰዎች ወይም ከቲሙ የሆኑ ሰዎች ፈልገን እናናግራለን ሰልፉ ላይስ ከፖሊስና ከተሰላፊው ጋር የተነሳ ግርግር አመጽ ድብደባ የመሳሰለ ስርዓት አለ ሪፖርት አርጋችኋል
አዎ ትላንትና ነበር ትላንትና
የታለብ
ነገሩ የቁጣው ምናምን ስለመሆኑ ስለአወቁ ፖሊሶቹ በጣም ነው የታገሱት ወዲያው ነው መመሪያ የተሰጣቸው ምልክት በትግስት እንዲጠብቁ ይሄም ደግሞ የፖሊስ ምንድነው አዛዡ
አዎ
እሱም መመሪያ ነው የሰጠው በትግስት ለምን ነገር በእስራኤል ሀገር እየነገርኩ 4 5 ሰዓት የትልቁ ጎዳና ተዘግቶ አይታወቅም ሆነ አውቅም ግን ያውዱ ሲሆን በትግስት ዝም በሉ ነው ያሉ
ከቴላቪቭ ሌላ ኢየሩሳሌም ውስጥ ነበር ሰልፉ
ሐሙስ ኢየሩሳሌም ነበር
ሐሙስ ትላንት ደግሞ ቴላቪቭ
ትላንት ቴላቪቭ
የሚቀጥል ይመስልሻል ጸጋ
አዎ
ሰልፉ
አዎ ይቀጥላል ነው ግን ዋናው ትልቁ ነገር ምን አለ መሰለ ሰልፉ ብቻ ሳይሆን እንግዲህ በስከ ሰልፉ በኋላ ምን መደረግ አለበት የሚለውን ይሄን ሁኔታ በደንብ መነጋገር ያስፈልጋል እኔ ያው ለምሳሌ ዛሬ ከክነሴት ነበርኩኝ በዚህ ጉዳይ ሁሉ ተነጋገርን
ምክር ቤቱ ምን አለ
ከነሰ እኮ ቁጣው ምናምኑ ያልፋል ከዛ በኋላ ግን ፕራክቲካሊ ምን መደረግ አለበት የኛው ከሌላው ዓለም ግላይ ለየት ያለ ነው ለምን እኛ ያለው እዚህ ያለው ቤተ እስራኤሉ ጁ አገራችን ብለን የመጣ ነው የጁ ህብረተሰብ ፓርት ነን እኛ
ግን ይሄ የፖሊሱ ድብደባና ሚካኤል የኃይል ርምጃ ከዘረኝነት ጋር የተያያዘ ነው የሚል ነገር ነው ምን ሰማው እንደዛ አይነት ስሜት ታይበታለሽ
ያ ነው ስሜቱ አዎ እርግጠኛ
ምክር ቤቱ በዚህ ላይ እርግጠኛ ነኝ ጠበቅ ያለ ውሳኔ ያሳልፈ ይሆናል
በፖሊስ ግን በሌላ መልኩ ደግሞ ከዘር አረቦች አሉ አይደል እዚህ የሳይዴ አረቦች እነኚህ ሃይማኖት አክራሪዎች አሉ ይሄ ነው እና ምንድነው ፖሊሶቹ የሚያደርጉትኝ ይሄ ኃይልን መጠቀም ሁኔታ በደካማው ህብረተሰብና ከዘረኝነት የተነሳ ነው ሌላ ምን አለ ብለህ ነው እኔ ልጁን ኢንተርቪው አድርጌለታለሁ
እሺ
ወደ 30 ደቂቃ ኢንተርቪው እና እሱ የሚለው ምንድነው እኔ ይሄድኩኝ መጣና ወደዛ ሄዳልኛል ምን ነገር መጣ በያለ እኔ ምንድነው ሰዎች ሰባሰበ በያለ ምንድነው ስለዋለ መጥቶ ስልኬን ወሩሩ አነቀኛል እንደሳይክል ደፍቶ እንዳያችሁት በቪዲዮ ካሜራው አለ
ይገርማል መስከረ እሱ መኖሩ ማለትም ጥሩ ነገር ነው ጸጋ ፋንታውን መላኩን በአድማጮች ስም አመሰግናለሁ ነገ ደግሞ ተጨማሪ መረጃ ካላት ከሷም ከሌሎችም ይጀምርላለሁ
የተከበራችሁ አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው
ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከደረሱን አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ።
ሄሎ ቪዲዮሽ እንደምን አላችሁ? እኔ በጣም ገርሞኝ ነው የምደውልላችሁ። የኢትዮጵያን ምርጫ በተመለከተ ህዝቡ የዲሞክራሲ መብቱ በተረጋጋበት ሁኔታ ምን አይነት ምርጫ ነው የሚካሄደው? እና ያንን በርግጥም የወያኔ ስርዓት ቀጣይነቱን ለማረጋገጥ የማይደርገው የራሱ ምርጫ እንጂ የኢትዮጵያ ህዝብ ምርጫ እንዳልሆነ ነው የሚሰማኝ። አመሰግናለሁ። ለናሁን
ጤና ይስጥልኝ። ቪዎች አብያት አባል ከስራ የምደውለው በ29 አሁን ያዝነው ወር ያለቀው ወር ላይ ነው ያደረጋችሁት ኢንተርቪው ከጋዜጠኛ ስመኝሽ እና ከዶክተር ማይገነት በተካታይ ያቀረበ ኢንተርቪው ነበረ። እኔ አሁን የገረመኝ ነገር ጋዜጠኛ የሚባለው ስም ከየት ነው የሚገኘው? ማን ነው የሚሰጣችሁ? ወረቀት ላይ የመንጫጨረ ሁሉ ጋዜጠኛ የሚባል ማዕረግ ያገኛል ወይ? ተናጋሪዋ ስመኝሽ ጋዜጠኛ ነኝ ብላ ጥራጥሮ መንግስትን ከመውቀስ ይልቅ መንግስት ከመውቀስ አቅም፣ ሙያ፣ ትምህርት ያስፈልጋል ችግር የለም ማለት ሳይሆን እንዲሁ መንግስት መውቀስ ጋዜጠኛ የሚለው ስታትስ ወይም ማዕረግ ለማግኘት መስራት ያስፈልጋል። ቀጥሎ የተናገሩት ዶክተር ማይገነትም ቢሆኑ አጠቃላይ ሁኔታ በያዩት ቻለንጅ ይገኛል። አንድ በሀገሪቱ ያለው የኢኮኖሚ ችግር እንዳንቀር ሊሆን ይችላል። ሁለት ሰዎች ከሀገራቸው ለቀው እንዲወጡ እያደረጋቸው ያለው እሱ ብቻ ነው ወይ? ሌላ ምክንያት የለም ወይ?
ሄሎ ሄሎ ቪዎች ዋትሱን ይባላለሁ። የምደውለው ከላስ ቬጋስ ነው። በቅርቡ 28 የኢትዮጵያ ክርስቲያኖች በአይሲስ የተሰውት ክርስቲያን ሰማዕታቶችን ማለቴ ነው የስንቱ ቤተሰቦች ተገኝተው የልጆቻቸው መሞት በትክክል አውቀው ተረድተዋል? የኢትዮጵያ መንግስት ሳ ለቤተሰቦቻቸው ምን አደረገላቸው? ይህንን የሚያጣራ ኮሚቴ ተቋቁሞ እየተሰራበት ነው ወይ የሚለውን ነገር የኢትዮጵያ ህዝብ ማወቅ አለበት ብያስባለሁ። የስንት ልጆች የስንቶቹ ወጣቶች ቤተሰብ ተገኝተው በትክክል ሀዘናቸውን ተወጥተዋል? ሌሎች ያልተገኙም ካሉ ደግሞ ስንት እንደተገኘ ስንት እንዳልተገኘ እኛ በበኩላችን ትብብር የምናደርግበት ሁኔታም ካለ ይሄንን ከመንግስት ተወካዮች ባካቸው አጣሩና አቅርቡልን በትክክል። መልካም ጊዜ ቢዎች። ቴንክ ዩ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም እንድትሳትፉን እናበረታታለን። በተጨባጭ በስርጭቶቻችን በተሰሙ ዝግጅቶች ይዘትና አቀራረብ ላይ የሚሰነዘር ገንቢ ትችት፣ ባቀረብናቸው ፕሮግራሞች ላይ ያተኮረ አስተያየት ካላችሁ ከመላክ አትቦዝኑ። ደውሉ፣ ጻፉ፣ ተሳተፉ።
የተከበራችሁ አድማጮች የፕሮግራም ማሳሰቢያ አለን።
ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ።
አድማጮች፣ እዚህ ግድም ፋታ የምንወስድበት ነው። ፋታ እንወስዳለን። ማስታወቂያው አላለቀም ይሆን ሰለሞን? የሰማሁ ነበር።
አዎ፣ አንዳንድ ጊዜ እንደዚህ አይነት የነጸብራቅ ድምፅ የሚሰማበት ጊዜ አለ። የቴክኒክ ችግር ነው፣ ይቅርታ እንጠይቃለን።
እንደምታስታውሰው በቅርቡ በሊቢያ በተፈጸመው በቀደም ብሎም አድማጮች ማስተያየት በሰጡበት አሳዛኝ ጉዳይ ምክንያት እንደ ወትሮ በየቀኑ የምናሰማቸውን ዜማዎች ሳናጫውት ቀርተናል። ጉዳዩ ግልጽ ነው። አሁንም የመረጥነው ዜማ ወደ ዜማ ብንመለስም በተለይ በወቅቱ ላይ ከተሰሩ ዜማዎች የመራረጥናቸውን ነው የሚሆነው ለዛሬ። የጃኪ ጎሲ ይመስለኛል የተዘጋጀልን
ስደት
ቀጭን አያበቃ ይሄ ሲሄድ ያ ይመጣ ጊዜ ሽሮ ቃል ያነባ እዚህ ጋም ሲያልቆ ገኔ ማየት ደሳኔ ወይኔ በቁሙ ነብሱን ሲያጣ እንዴት ተራሽንጣ አረ ጉድ ነው አቤት ቁጣ ከዚህ በላይ ምን ሊመጣ ሐሰቱለት መስሎ የኖረ ስንቱ ኖሯል እያማረረ ተስፋው ሲጨልም ነፍሱን ሰጠ ለስደት አይነጋም ወይ ያጨለማ አለው በይ አንችማማ
ጃኪ ጎሲን እናመሰግናለን። በአሰቃቂው የአሸባሪዎች ጥቃት በደረሰው ሁኔታ የተነሳሱ በርካታ ድምፃውያን ልዩ ልዩ ዝግጅቶችን አቅርበዋል። በተለያዩ ጊዜም በፕሮግራሞቻችን እናቀርባቸዋለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ36 ያመለክታል። የሰዓቱን አጠር አጠር ያሉ የዓለም ዜናዎች ከሰለሞን አባተ።
ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎና የፖሊስ ጭካኔ የሚያጣራ የመንግሥት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተቋቋመ። የቤተ እስራኤላውያኑ ችግር መድኃኒት ሊፈለግለት የሚገባ ክፍት ቁስል ነው ሲሉ የእስራኤል ፕሬዚደንት ሩቨን ሪቭሊን ዛሬ አስታውቀዋል። ኬንያ ዋና ከተማ ናይሮቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የዛሬ 17 ዓመት በአሜሪካ ኤምባሲ ላይ የተፈጸመውን የሽብር ጥቃትና ከዚያም በኋላ የተፈጸሙ ግድያዎችን ሰለባዎች ዛሬ ዘክረዋል። ከፕሬዚደንት ኡሁሩ ኬንያታ ጋርም ሶማሊያ ውስጥ እየተንቀሳቀሰ ስላለው አልሻባብ ስጋት ተወያይተዋል። የናይጄሪያ ሰራዊት በቦኮ ሐራም ታጣቂዎች ታግተው የነበሩ በርካታ ታዳጊ ሴቶችን ነጻ ማውጣቱ ተዘግቧል። ትናንት 275 ታጋጆች በሰሜን ናይጄሪያ ነጻ መውጣታቸውን የናይጄሪያ መንግሥት ያዋቀረው የአስቸኳይ ዘመቻ ብሔራዊ ማስተባበሪያ ጽሕፈት ቤት አስታውቋል። የቡሩንዲ ፖሊስ ዛሬ ዋና ከተማይቱ ውስጥ ሰልፍ በወጡ ተቃዋሚዎች ላይ ተኩሶ ሶስት ሰዎችን ገደለ። ሰልፈኞቹ የወጡት የፕሬዚደንቱን ፒየር ንኩሩንዚዛን ለሶስተኛ ጊዜ መወዳደር በመቃወም ነው። በአስሮች የሚቆጠሩ መቁሰላቸውን የቪኦኤ ዘጋቢዎች አመልክተዋል። ለአንድ ሳምንት በዘለቀው ሕዝባዊ ቁጣ ወቅት 12 ሰው መገደሉ ታውቋል። የዛሬ 10 ዓመት ከእርስ በርሱ ጦርነት በኋላ በወጣው ሕገ መንግሥት መሠረት አንድ ፕሬዚደንት ከሁለት የሥልጣን ዘመናት በላይ መወዳደር እንደማይችል መደንገጉን ተቺዎች እየተናገሩ ነው።
ክብራትና ክብራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተነን። አሁን ከምሽቱ 3 ሰዓት ከ38 ደቂቃ የሆነ ነው። አዲስ አበባ ላይ የሁለተኛው አጋማሽ ስርጭታችን ተጀምሯል። በአበይት የዜና ርዕሶች አሁን ወደ ቀዳሚው የሁለተኛው ግማሽ ቅንብር እናልፋለን። ስፖርት፣ አዘጋጅና አቅራቢው ሰሎሞን ክፍሌ ነው።
አሜሪካዊው ቡጢኛ ፍሎይድ ሜይዌዘር ጁኒየር የምዕተ ዓመቱ ፍልሚያ በተባለው የቦክስ ግጥሚያ አሸነፈ። በእግር ኳስ ቼልሲ የእንግሊዝ ፕሪምየር ሊጉን ዋንጫ እንደሚወስድ አረጋገጠ። በመስክ ቴኒስ እንግሊዛዊው አንዲ ሙሬይ በሚውኒኩ ኦፕን ፍጻሜ አሸነፈ። በሸክላ አፈር ሜዳ ላይ ተጫውቶ ድል ሲቀዳጅ የመጀመሪያው ነው። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ እነዚህ ቀዳሚ ዜናዎች ናቸው። አብራችሁን ቆዩ። ፍሎይድ ሜይዌዘር ጁኒየር ባሳለፍነው ቅዳሜ ምሽት ላስ ቬጋስ ኤምጂኤም ግራንድ ጋርደን አሪና ውስጥ የተጎናጸፈው ድል 48ኛው ነው። በእነዚያ ሁሉ ፕሮፌሽናል ግጥሚያዎች ደግሞ አንዴም አልተሸነፈም። ሜይዌዘር የወቅቱን በሮኪ ማርሲያኖ የተያዘውን 49-0 ሬኮርድ ለመስበር አልሞ ተነስቷል። ሜይዌዘር ቅዳሜ ዕለት በ12 ዙሪያ ያሸነፈው የፊሊፒንሱን ማኒ ፓኪቶን ሲሆን የሦስቱንም ዳኞች ሙሉ ድምፅ አግኝቷል። ጋዜጠኞች ስለ ዕለቱ ውድድር ሲዘግቡ በውንብድናና የማታለል ጥበብ ገንዘብ የተበላበትና ጊዜን ያባከነ ግጥሚያ ሲሉ ተችተውታል። የኛው ገዛህን ጽዮን መስቀልም የተጠበቀውንና የተወራለትን ያህል አልነበረም፣ ደብዛዛ ሆኖ ነው ያገኘሁት ብሎኛል። ሁለቱም ተጋጣሚዎች ደግሞ ወደ ሪንጉ የወጣ ነው ሙሉ በሙሉ ዝግጁ ሆነን አልነበረም፣ ጉዳት ነበረብን ብለዋል። በዌልተር ዌይት ሚዛን ሻምፒዮኑ ፍሎይድ ሜይዌዘር ጁኒየር ሁለቱም እጆቼ ተጎድተዋል፣ ቀደም ሲል እንዳልኩት ግን ሁልጊዜም ለማሸነፍ የሚያስችለኝ መንገድ አላጣም ነበር ያለው። ፓኬውም ትከሻውን ተጎድቶ እንደነበር ገልጿል። ወደ መድረኩ ከመግባቱ በፊት 12 ዙር በሄደው ግጥሚያቸው መውደቅና መጣል አልታየም፣ አንዳቸውም ደግሞ ከባድ ጉዳት አልደረሰባቸውም። ሜይዌዘር በማሸነፉ 180 ሚሊዮን ዶላር ይዞ ሄዷል። የላስ ቬጋሱ ሚሊዮነር ቡጥኛ ፍሎይድ ሜይዌዘር ጁኒየር ቅዳሜ ማታም ፈጣንነቱንና ዘዴኛ መሆኑን ጥሩ እንቅስቃሴና ሰንዝሮ ዓላማ የመምታት ችሎታውን አስመስክሯል ተብሎለታል። ከእንግዲህ በኋላ አንድ ሌላ ግጥሚያ አድርጎ ጡረታ እንደሚወጣም ተናግሯል። ቡጢውን በዚሁ ላብቃ። በእግር ኳስ ለሀገር ውስጥና የውጭ ፕሪምየር ሊጎች ውድድር ዜና ወደ አዲስ አበባው ተባባሪ ገዛኸኝ ጽዮን መስቀል አስተላልፋቸዋለሁ። መቀጠል ትችላለህ ገዛኸኝ።
እሺ፣ አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ 21ኛ የውድድር መርሃ ግብር ጨዋታዎች በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተከናውነዋል። አሰላ ላይ ቅዱስ ጊዮርጊስ ሙገር ሲሚንቶን 2-1 በመርታት የነጥብ ልዩነቱን አሳድጎ መሪነቱን አጠናክሯል። በሁለተኛው ዙር መሻሻል የታየበት ኢትዮጵያ ንግድ ባንክ ትናንት በደደቢት 3-0 ሽንፈት አስተናግዷል። የደደቢት አሰልጣኝ ኢንስትራክተር ዮሐንስ ሳህሌ ስለ ቡድኑ አሸናፊነት እንዲህ ብለዋል።
ጎሎች ልናገባ ይቻሉ የእነሱ ተከላካዮች ላይ ጫና በመፍጠራችን ስህተቶች እንዲሰሩ ሆነዋል። ስለዚህ ያ የተለማመድነው ልምምድ ተውሏል ማለት ነው። እኔ የመጣሁት ውድድር ከተጀመረ በኋላ ነው። ስለዚህ አመት ቅድዣ አልመጣሁም። ምክንያቱም 8-9 ጨዋታ ከተጀመረ በኋላ ስለሆነ የመጣሁት የእኔ እቅድ ምንድን ነው? ከጌም እየተሻሻልን መሄድ እስከምንችለው ድረስ መሄድ በአመት እቅድ ስላልመጣው ማለት ነው። እና በዛ መሰረት አሁንም የሚቀጥለውን ጨዋታ የተሻለ እና ከዚህ ደግሞ አሁን ከተጫወት ነው በየጌሙ እየተሻሻል መምጣት አለብን።
ደደቢት በዚሁ በአሸናፊነት ጎዳና ይዘልቃል ብዬ አስባለሁ ብለዋል ኢንስትራክተር ዮሐንስ ሳህሌ። ሆኖም ግን ደደቢት እና ዮሐንስ ሳህሌ ዛሬ ተለያይተዋል። ምክንያት ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነው በመሾማቸው ነው። ኢንስትራክተር ዮሐንስ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ለሚቀጥሉት 2 ዓመታት ኮንትራት የተፈራረሙ ሲሆን በቅርቡ ምክትሎቻቸውን መርጠው ለፌዴሬሽኑ እንዲያሳውቁ ተጠይቀዋል። ኢትዮጵያ ቡና በሜዳው በአዳማ ከነማ 1-0 ተሸንፏል። የቡና ነገር ከተነሳ ከክለቡ ተጫዋቾች ይልቅ የክለቡ ደጋፊዎች የተጫዋቾች መኖሪያ ካምፕ ለማሰራት የገንዘብ ማሰባሰቢያ የሩጫ ፕሮግራም አዘጋጅተው 8000 ተሳታፊዎችን ተካፋይ በማድረግ በስኬት አጠናቋል። ለሌሎች ክለቦችም ምሳሌነቱን አሳይቷል። ወላይታ ዲቻ በመከላከያ 2-1፣ ሲዳማ ቡና በሐዋሳ ከነማ 1-0 ተሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ በ42 ነጥብ መርቷል። ሲዳማ ቡና በ38 ተከትሏል። ደደቢትና ኢትዮጵያ ንግድ ባንክ 3ኛና 4ኛ ናቸው። ኮከብ ጎል አግቢነቱን ፕሮፌሽናሎቹ ሳሙኤል ሳኑሚና ፊሊፕስ ዳውስ በእኩል 14 ጎል በጋራ ይዘውታል። ወደ አውሮፓ የውስጥ ውድድሮች ስንሸጋገር የአውሮፓ ታላላቅ ክለቦች ዓመታዊ ውድድራቸውን ለማጠናቀቅ ጥቂት ጨዋታዎች ቀርቷቸዋል። 3 ጨዋታዎች የቀሩት የእንግሊዝ ፕሪምየር ሊግ ቼልሲ የ2014-15 የእንግሊዝ ፕሪምየር ሊግን ሻምፒዮን መሆኑን ትናንት ክሪስታል ፓላስን 1-0 በመርታት አረጋግጧል። ቼልሲ ተከታዮቹን ከ15 ነጥብ በላይ በመብለጡ ከቀሪዎቹ 3 ጨዋታ ቢሸነፍም እንኳን በነጥብ አይደረስበትም። የቼልሲ ደጋፊዎችና ቤተሰቦች የዋንጫ ፌሽታውን ትናንት ጀምረውታል። አሰልጣኙ ጆዜ ሞሪንሆም የተናገሩት ተሳክቶላቸው ከዚህ በላይ ምን ደስታ አለ በማለት አስተያየት ሰጥተዋል። ሞሪንሆ ከቼልሲ ጋር የእንግሊዝ ፕሪምየር ሊግን ዋንጫ ሲያነሱ የአሁኑ ለ3ኛ ጊዜ መሆኑ ደግሞ ደስታቸውን እጥፍ ድርብ አድርጎላቸዋል። በሌላ ጨዋታ ማንቸስተር ሲቲ ቶተንሃም ሆትስፐርን፣ ዌስት ብሮም አልቢየን፣ ማንቸስተር ዩናይትድን በተመሳሳይ 1-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። አርሴናል ከሀል ሲቲ ዛሬ ምሽት ከ4 ሰዓት በኋላ ይጫወታሉ። ማንቸስተር ሲቲ እና አርሴናል በእኩል 67 ነጥብ 2ኛና 3ኛ ደረጃ ቢይዙም አርሴናል ቀሪ ጨዋታዎች ስላሉት ሁለተኛ ሆኖ ለመፈጸም ሰፊ ድል አለው። በ65 ነጥብ 4ኛ የሆነው ማንቸስተር ዩናይትድ በቀጣዮቹ ጨዋታዎችም ይህንን ውጤት ይዞ ለመቆየት እጅግ ፈተናው ቀላል አይሆንለትም። የማንቸስተር ሲቲው አጉዌሮ በ22 ኮከብ ጎል አግቢነቱን ይዟል። ከዚህ ወደ ስፔን ስንሸጋገር ደግሞ በስፔን ላሊጋው የሁለቱ ፈረሶች ማለት ነው የባርሴሎና እና ሪያል ማድሪድ ትንቅንቅ ተጧጥፎ ቀጥሏል። ባርሴሎና ኮርዶባን እንዳልነበር አድርጎ 8-0 ሲዘርረው ሉዊስ ሱዋሬስ 3 ሜሲ እና ኔይማር 2-2 አግብተዋል። ሪያል ማድሪድ ሲቪያን 3-2 በረታበት ጨዋታ ክርስቲያኖ ሮናልዶ 3ቱንም አስቆጥሯል። አራት ጨዋታ በቀረው በስፔን ላሊጋ ባርሴሎና እና ሪያል ማድሪድ በ87 እና በ85 ተከታትለዋል። ኮከብ ጎል አግቢነቱንም ሌላው የሁለቱ ኮከቦች ፍልሚያ ሆኗል። ሮናልዶ በ42 ሜሲ በ40 ተያይዘዋል። በጣሊያን ሴሪያ ጁቬንቱስ፣ በጀርመን ቡንደስሊጋ ደግሞ ባየር ሙኒክ ሻምፒዮንነታቸውን ቀደም ብለው አረጋግጠዋል። ይኸው ነው በእኔ በኩል ሰለሞን፣ አመሰግናለሁ።
በመጨረሻም መስክ ቴኒስ፣ ስኮትላንዳዊው አንዲ ሙሬ የመጀመሪያው በሆነው የሸክላ አፈር ሜዳ ላይ ውድድር ድል የተቀዳጀው በጀርመኑ ፊሊፕ ኮልሽራይበር ላይ ነው። በመስክ ቴኒስ የሻምፒዮና ውድድር 32ኛው ድሉ ሲሆን በዚህ ወር መጨረሻ ለሚደረገው የፍሬንች ኦፕን ያዘጋጀዋል። በሚዩኒክ ኦፕን ውድድር የሁለቱ ተጫዋቾች ግጥሚያ በከባድ ዝናብ ምክንያት ተቋርጦ የነበር ሲሆን በዓለም ደረጃው ከመሪዎች ጋር ያለው አንዲ ሙሬ ኮልሽራይበርን ለማሸነፍ 3 ሰዓት ግድም ወስዶበታል። ውጤት 76-57-76። አንዲ ሙሬ በሸክላ አፈር ላይ ውድድር ሲያሸንፍ ፓልማ ላይ እንደ አውሮፓውያን ዘመን አቆጣጠር በ1976 ካሸነፈው ከባስተር ሞትራም ወዲህ የመጀመሪያው እንግሊዛዊ መሆኑ ነው። ጀርመናዊው ኮልሽራይበር በ2007ና 2012 ሚዩኒክ ኦፕን አሸናፊ እንደነበር ይታወቃል። በዚሁ ላብቃ አድማጮቼ፣ ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
አድማጮች፣ አሁን አፍሪካ ነክ ርዕሶች።
አፍሪካ ሰፊ አህጉር ብትሆንም አፍሪካውም ከሌሎች አህጉሪቱ ካሏት እዞች በመጠኑ ያነሰ ወታደራዊ እዝ ነው ይላል ሳምንታዊው አፍሪካ ነክ ርዕሶች ሲንደረደር። አፍሪካውም የዩናይትድ ስቴትስ ጦር የአፍሪካ እዝ የምህፃር መጠሪያ ነው። ዋና ጽህፈት ቤቱን ጀርመን ያደረገው አፍሪካውም አንድ የጦር ሰፈር አለው አፍሪካ ውስጥ። አፍሪካ የተረጋጋች አህጉር እንድትሆን ባለው ዓላማ መሠረትም በየዓመቱ በብዙ መቶዎች የሚቆጠሩ ወታደራዊ እንቅስቃሴዎችን እንደሚያካሄድ ይናገራል። በዩናይትድ ስቴትስ መከላከያ ሚኒስቴር የአሜሪካ ድምፅ ራዲዮ ዘጋቢ ካርላ ባብ ያጠናቀረችው ዘገባ አለ፣ አዳነች ፍስሐ ታቀርበዋለች።
አፍሪካ ኮማንድ ወይም የአፍሪካ እዝ ለአስርተ ዓመታት ከሚጠጋ ጊዜ በፊት የተመሠረተው የዩናይትድ ስቴትስ ወታደራዊ እንቅስቃሴ በአፍሪቃ ላይ እንዲያተኩር ለማድረግ ነው። ከሰባት ዓመታት በፊት የዩናይትድ ስቴትስ የአፍሪቃ ወታደራዊ እንቅስቃሴ በአውሮፓ እዝ በኩል ነበር የሚካሄደው። ይኸው ማዕከላዊ እዝ መካከለኛው ምስራቅንና የፓሲፊክ እዝን ይሸፍን ነበር። አፍሪካ ውስጥ የአፍሪኮም ሰፈር ትንሿ ሀገር ጅቡቲ ስትሆን ለየመን ባላት ቅርበት ምክንያት የዩናይትድ ስቴትስ ማዕከላዊ እዝ ይገለገልበት ነበር። ረጅም መንገድ የሚያስኬድ ሆኖ ሳለ የአሜሪካ ወታደራዊ ኃይል አፍሪካ ውስጥ አዲስ ሰፈር ለመመስረት እንደፈለገ ቃል አቀባዩ ፓት ባርንስ ገልጸዋል።
When AFRICOM was stood up, one of the key components of it standing up was that we would have something called very small
Africa Command. ሲቋቋም አነስተኛ መሆን አለበት በሚል ቁልፍ ዓላማ ላይ ተመስርቶ ነው። ያለፈውን የቅኝ ግዛት ታሪክን ሳቤ ውስጥ በማስገባት አፍሪካ ውስጥ ሰፊ የዩናይትድ ስቴትስ ወታደራዊ ህልውና ባይኖር የተሻለ ነው።
ባንስ እንደሚሉት ዋናው የአፍሪካ እዝ ትኩረት በአፍሪካ የመከላከል ብቃት መገንባት ነው። በየዓመቱ ለአፍሪካ መንግስታት በብዙ መቶዎች የሚቆጠሩ ልምምዶች ያደርጋል። C-130 አይሮፕላንን ከመጫን አንስቶ ወታደሮች በሲቪላዊ አስተዳደር ስር እንዴት መስራት እንዳለባቸው ድረስ ትምህርት በመስጠት ያሰለጥናል። የበለጠ ትኩረት የሚስበው ግን የአፍሪኮም ወታደራዊ እንቅስቃሴ ነው። አፍሪካ አልሸባብን፣ ቦኮ ሐራምንና በሰሜን ማሊ ያሉት ከአልቃይዳ ጋር የተሳሰሩ አማጽያንን በመሳሰሉት ጽንፈኛ ቡድኖች ስጋት ተደቅኖባታል። ይሁንና አፍሪኮም በመረጃ ልውውጥና በሎጂስቲክስ ለመርዳት የሚያገለግሉት የእዙ ሰራተኞች ሶማሊያ ውስጥ 3፣ በናይጄሪያ ደግሞ ከ24 ያነሱ ናቸው። አንዳንድ ነቃፊዎች ታዲያ ዩናይትድ ስቴትስን የምታክል ሀያል ሀገር ከዚህ በተሻለ ለመርዳት መቻል አለባት ይላሉ። ሆኖም ነገሩ ለአፍሪኮም ቀላል አይደለም ይላሉ ቃል አቀባዩ ባርንስ።
We will only send people where they are requested. So it's not like
sochin wada africa minlkou betetayekaw meseret inji zewu blen rasachin indefellegin bemegbat yeminnazbet guday aidellem.
በአፍሪካ የስትራቴጂያዊ ጥናቶች ማዕከል የጸጥታ ትምህርት ፕሮፌሰር ዳን ሃምተን ናይጄሪያ ውስጥ በተካሄደው ፕሬዝዳንታዊ ምርጫ ምክንያት የቦኮ ሐራም ጉዳይ የባሰ ውስብስብ እንዲሆን ማድረጉን የአገር ውስጥ ችግርን ለመዋጋት የውጭ እርዳታ መጠቀም ራሱ አሉታዊ ስሜት እንደሚያሳድር ጨምረው ገልጸዋል።
I think there's going to be an opportunity now with the elections over. I mean, at least I hope that you're going to see more.
አሁን የምርጫ ወቅት ስላበቃ ለችግሩ የቅርብ ጊዜ መፍትሄ እንዲኖር በመጣረገድ በናይጄሪያና በዩናይትድ ስቴትስ መካከል የተሻለና የበለጠ ትብብር ይኖራል የሚል ተስፋ አለኝ።
አነስተኛው ኃይል የተሸከመውን ሸክም ለማቅለል ተብሎ አፍሪኮም እንዲሁም የዩናይትድ ስቴትስና የአውሮፓ እዝ በቢሮክራሲ በኩል ለመሄድ ከተፈለገ የጊዜ መጓተት ሊያስከትል ስለሚችል በፍጥነት ኃይሎችን የማካፈል እቅድ አውጥተዋል። የአውሮፓ እዝ ኃላፊ ጀነራል ፊሊፕ ብሪድሎቭ ለዩናይትድ ስቴትስ ወታደራዊ ኃይል የወደፊት ሞዴል ይሆናል ብለዋል። ስለሆነም ካስፈለገ በአውሮፓ እዝና በአፍሪኮም ያለውን ነገር በሙሉ መጋራት ይችላሉ ማለት ነው። ይሁንና ሩሲያ የወረራ ተግባሯን ከፍ እያደረገች በመሆኗ ካለፉት 8 ዓመታት ወዲህ ዩናይትድ ስቴትስ በአፍሪካ የምታደርገው ወታደራዊ እንቅስቃሴ ወደ 300 ከመቶ የተጠጋ በመሆኑ የኃይሎች መጠንና መዋቅር ችግር ሊፈጥር ይችላል ይላሉ ጀነራል ብሬድሎቭ።
I think it is fair to say that we probably ought to look at that force structure and see if it's now
የኃይሎቹን አወቃቀር በሚገባ ማየት ያለብን ይመስለኛል። የአፍሪካና የአውሮፓ እዞች የመደቡበትን ስራ ለማከናወን የሚያስችለው ብቃት ይኖር እንደሆን ማጥናት ይኖርብናል።
በአሁኑ ወቅት የአፍሪካ እዝ አነስተኛ ይዘት ቢኖረውም አፍሪካ ውስጥ ብቃት ያለው የዩናይትድ ስቴትስ ኃይል ነው። በአፍሪካምና በአፍሪካ ሀገሮች መካከል የሚኖረው አጋርነት እያደገ ሲሄድ አህጉሪቱ ጸጥታን መረጋጋትንና ብልጽግናን ለማራመድ የበለጠ ዝግጁ እንደምትሆን ባለስልጣኖች ይናገራሉ። አድማጮች አፍሪካም በአፍሪካ ላይ ስለሚኖረው ሚና የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሰኞ በሌላ ርዕስ እንገናኝ። በደህና ቆዩን።
አድማጮች አሁን ወደ መጨረሻው የምሽቱ ዝግጅት ነው የምናልፈው። ጤና አዘጋጅና አቅራቢ ሰለሞን አባተ። የምሽቱ ዝግጅታችን ባለፈው ቅዳሜ ሚያዝያ 17 የዓለም የወባ ቀን ታስቦ ውሎ ነበር። ይህንኑ ተንተርሶ በተሰናዳው የዛሬ ጤና ዝግጅቱ የፕሮግራሙ አዘጋጅ ቀደም ብዬ አስተዋወቅኩት ሰለሞን አባተ ከአንዲት የጤና አጠባበቅ ባለሙያ ጋር ተወያይቶ ተከታዩን ይዘው ቀርቧል።
ወይዘሮ ህይወት ሰለሞን ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ፣ እንደምናመሹ።
እስቲ ኃላፊነቶን ይንገሩኝ በቅድሚያ።
በጤና ጥበቃ ሚኒስቴር ውስጥ ሀገር አቀፍ የወባ ፕሮግራምን አስተባብራለሁኝ።
እሺ ወይዘሮ ህይወት፣ በዚህ ዓመት 2015 በአውሮፓውያኑ አቆጣጠር ማለት ነው የሚሌኒየሙ የልማት ግቦች ዓመት ማብቂያ መጠናቀቂያ ዓመት ነው። የሚሌኒየሙ የልማት ግብ 6 ደግሞ ኤች አይ ቪ ኤድስን ወባና ሌሎች በሽታዎችን መዋጋት የሚል ነው። የግቡ ኢላማ 6C ወይም ሐመሩሃ ወባና ሌሎችም ዋና ዋና የሚባሉ በሽታዎችን ማቆምና የመሰራጨት አቅጣጫውን መቀልበስ መጀመር የሚል ነው፣ ወይም አዳዲስ አጋጣሚዎች እንዳይኖሩ ማድረግ መጀመር የሚል ነው። እና በዚህ አቅጣጫ ኢትዮጵያ ምን ያህል ተሳክቶላታል? ይሄንን የልማት ግብ መታለች ወይ? እርስዎ በቀጥታ የሚመለከቱት ባለሙያም ባለስልጣንም ስለሆኑ በሚኒስቴር መስሪያ ቤት ውስጥ
እንደተባለው የሚሌኒየም ግቡ ላይ ቁጥር 6 እንግዲህ ወባን ጨምሮ ሌሎችንም ተላላፊ በሽታዎች ኤች አይ ቪ ኤድስን፣ ቲቪን የመሳሰሉትን ከመቀነስና ከመክታት አንጻር የተቀመጠ ነገር አለ። ወደ ወባ በምናይበት ጊዜ የወባ በሽታ ሀገራችን ውስጥ ዋነኛ ከሚባሉ የህብረተሰብ ጤና ችግሮች ውስጥ አንዱ ነው። ሆኖም ግን አሁን ከጊዜ ወደ ጊዜ በእጅጉ የወባ በሽታ ህመምና ሞት እንዲሁም ደግሞ በወረርሽኝ መልክ መከሰቱን ያቆመበት ሁኔታ አለ። ይህም እንግዲህ አገራችን ለዚህ ሚሊኒየም ዴቨሎፕመንት ላይ ለተቀመጠው ግብ ከማሳካት አንጻር ወባን በተለይ ከፍተኛ የሆነ ተስፋፈጪ የሆኑ ውጤቶችን እያስመዘገበች ነው ያለችው። ይህም እንግዲህ ሲባል መገለጫዎቹ በወባ ሳቢያ የሚደርሰው ሞትና ህመም እጅጉን ቀንሷል። ያም እንግዲህ በቁጥር በንጽጽር ለማስቀመጥ ያህል 50% በላይ በወባ ሳቢያ የሚደርሰው ሞትና ህመም እንደቀነሰ ነው ጥናቶች የሚያሳዩት።
ከየትኛው አመት ጋር ሲነጻጸር ነው?
እንግዲህ አሁን በጣም ይቅርብ የምንለው የጥናት ውጤት እንዲሁም ፐብሊሽ ተደርጓል። የዓለም የጤና ድርጅት ሀገር ውስጥ ካሉ መረጃዎችን በመጠቀም የሰራው ነው። ይህን በምናይበት ጊዜ አሁን ለምሳሌ ሁሉም እድሜ ክልል ላይ ያሉ የህብረተሰብ ክፍሎች ላይ የሚደርሰው የወባ ጫና በ67% መቀነሱን ሲያሳይ፣ በተለይ ደግሞ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ሆስፒታል ላይ በወባ ምክንያት ተኝተው ይታከሙ ከነበሩት በ81% ቀንሷል። በሌላ በኩል ደግሞ ሞትም እንዲሁም 73% ያህል መቀነሱን ነው ይሄ ውጤት የሚያሳየው። በአጠቃላይ አሁን ደግሞ የአንድ አመቱን ውጤት ሁሉ ስናይ ኦልሞስት በአብዛኛው ክልል ከ50% በላይ እንግዲህ ከአንድ አመት ወደኋላ ካለው ተመሳሳይ ወቅት ጋር ሲደርስ የነበረው የወባ ታማሚዎች ቁጥር ሪፖርት እንዲሁም ደግሞ የሞት ጫና መቀነሱን ያሳያል። እንግዲህ ጥናቱ ከተደረገ በኋላም ብዙ አበረታች ውጤቶች እየተመዘገቡ እንደሆነ ነው የሚታየው።
አሁን የሚገልጹልኝ የዓለም የጤና ድርጅት የጥናት ውጤት የሚጠቁመው የ2013 ዓመተ ምህረትን ግኝቶች ነው፣ የዛሬ 2 ዓመት የነበሩትን ማለት ነው። ከዛ ወዲህ ያለውን ሁኔታ የሚመለከት ቁጥር ነው አሁን የጠሩልኝ ወይስ እሱን ነው የሚገልጸው?
ይሄ ያው ያንን ቁጥር ነው እንትን ያለው። ምክንያቱም በንጽጽር የሚሰሩ ጥናቶች የተወሰነ አመትን ተጠብቀው ነው የሚሰሩት። ምክንያቱም አንጻራዊ የሆነ ለውጣቸውንም ለመፈተሽ እንዲረዳ የተወሰኑ አመቶች ላይ የተሰሩ ኢንተርቬንሽኖችን ከዛም ያመጡትን ውጤት ለመገምገም እንዲረዳ እንደዚህ አይነት ጥናቶች በየአመቱ አይደለም የሚሰሩት። ሆኖም ግን ከክልሎቻችን እንዲሁም ደግሞ ከፌዴራል ያለውን ውጤት ይሄ ከየጤና ተቋማት በተለያዩ መልክ የምናገኛቸውን ሪፖርቶች ደግሞ እንዲሁ እንገመግማለን፣ እንቃኛለን። ያለውን ለውጥ እንዲሁም ደግሞ ቻሌንጆችም ካሉ ከምን አንጻር ነው የሚለውን የመፈተሽ ስራ በየአመቱ ይሰራል። ይህንንም በምናይበት ጊዜ አብዛኛው ክልል ከ50% በላይ ወባ ሳቢያ የሚደርሰውን ህመምና ሞት እንደቀነሰ የአንድ አመት ተነጻጻሪ ውጤቶች ራሱ ሪፖርት ያሳያል።
ከዛ ወዲህ ባለው ጊዜ ማለት ነው የሚሉኝ?
አዎ፣ የቅርብ ጊዜዎቹን የአንድ አመቶቹን እንዲሁ ስንፈትሽ ማለት ነው።
አሁን በጠቀሱት የደብሊው ኤች ኦ ሪፖርት ላይ በ2013 ዓመተ ምህረት መጨረሻ በተገኘው ውጤት 2,645,454 ሰው በወባ ተይዞ ነበረ በዛ አመት ውስጥ ማለት ነው። ይህ ቁጥር አሁን እርስዎ ከሚያሳዩኝ መቀነስ ጋር ለምሳሌ ከ10 ዓመት በፊት ከነበረው ሁኔታ ጋር ሊያስተያዩልኝ ይችላሉ? ምን ይመስል እንደነበር ይህ ገጽታ? ምክንያቱም 2,000,000 ማለት እንደዚሁም ሲታይ ብዙ ይመስላልና ነው።
ከቁጥር አንጻር ሊመስል ይችላል። ሆኖም ግን ከ10 ዓመት በፊት የነበሩንን የጤና ተቋማት ቁጥር በምናይበት ጊዜ እጅግ በጣም ጥቂት ነበሩ ያሉ ጤና ጣቢያዎች፣ ጤና ኬላዎች። አሁን ግን ከ10 ዓመት ወዲህ ከ16,000 በላይ ጤና ኬላ አለን። የጤና ጣቢያችንን ቁጥር ደግሞ ስናይ ከ3,200 በላይ ከ3,400 በላይ የደረሰበት ሁኔታ አለ። እንዲሁም የሆስፒታል ቁጥር ያ በሚሆንበት ጊዜ እንግዲህ ብዙ የህብረተሰብ ክፍል የወባን በሽታ ለመታከም አክሰሱ ወይም ደግሞ ምቹ የሆኑ ሁኔታዎች ተፈጥረውለታል።
ቅርበቱ ማለት ነው።
አማካኝነት ቤት ውስጥ ህመማቸው ሳይታወቅ አልጋ ላይ የሚቀሩ ብዙ ሰዎች ነበሩ። አሁን ግን የጤና ተቋማት በአቅራቢያቸው ስላለ እንዲሁም ደግሞ የጤና ኤክስቴንሽን ፕሮግራሙ ያው ቤት ለቤትን በመሄድ ህብረተሰቡ ጋር በጣም የመድረስ አጋጣሚውም ስላለ እነዚህ ሁሉ እድሎችን በመጠቀም ብዙ ሰዎች የወባ ሕክምናና ምርመራን እያደረጉ ነው ያሉት።
ሰለሞን አባተ ከጤና አጠባበቅ ባለሙያ ወይዘሮ ህይወት ሰለሞን ጋር የጀመረው ቃለ ምልልስ ሁለተኛ ክፍል ሳምንት ይቀጥላል። አሁን በቀሩን ጥቂት ሰከንዶች የምሽቱ ማጠቃለያ።
ወይዘሮ ህይወት ሰሎሞን በብሔራዊ በፌዴራሉ ጤና ጥበቃ ሚኒስቴር የወባ ብሔራዊ ወባ መቆጣጠሪያና መከላከያ መርሃ ግብር አስተባባሪ ናቸው። አጠራጠር ያሉ የሰዓቱን ዜናዎች እናሰማችሁ። ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎና የፖሊስ ጭካኔ የሚያጣራ የመንግስት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ተቋቁሟል። ኬንያ ዋና ከተማ ናይሮቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አልሻባብ እያደረሰ ባለው ስጋት ላይ ከሀገሪቱ ፕሬዚደንት ኡሁሩ ኬንያታ ጋር ተወያይተዋል። የናይጄሪያ ሰራዊት 275 ታጋጅ ሴቶችን ትናንት አስለቅቋል።
አድማጮች፣ ለምሽቱ የያዝነውን በዚህ አጠናቀቅን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።